የሲዳማ ዞንን የክልልነት ጥያቄ ተከትሎ ከትናንት በስቲያ ሐሙስ አንስቶ በተቀሰቀሰ ግጭት የበርካታ ሰዎች ሕይወት በጠፋበት ድንገት በክልሉ የተለያዩ አካባቢዎች ያለውን የጸጥታ ሁኔታ የግጭቶቹን መንስኤና ዘላቂ መፍትሄዎችን አስመልክቶ የተካሄደ ውይይት ይሆናል። ተከታዩ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። እንግዶቹ ራሳቸውን በሚያስተዋውቁበት ይጀምራል።
ደጀኔ ወልደማኔል ባላለው የሲዳማ አርነት ንቅናቄ በ1970ዎቹ የተመሰረተው ከመስራቾቹ አንዱ ነኝ። በአሁኑ ጊዜ እዚህ ጀኔቫ ነው የምኖረው። በፋይናንሻል ሴክተር ነው የምሰራው። በቅርቡ ደግሞ በአገር ቤት የሚሆነውን በተለይ በዚህ ክልል ጥያቄ የሲዳማ ህዝብ የሚያነሳውን በቅርብ እየተከታተልን ከህዝቡም ጋር አብረን ነው የምሰራው።
ሽመልስ ኬታንቾ ባላለው። እኔም ደቡብ አካባቢ ነኝ። ደቡብ ኢትዮጵያ አረንጓዴ ኮከቦች ህብረት የሚባለው ፓርቲ ሊቀመንበር ነኝ። ደቡብ አካባቢ ያለውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴዎችን በቅርበት ከታተላል።
ፍስሀ አስፋው እባላለሁ። በአዲስ አበባ ዩኒቨርሲቲ ሶሲዮሎጂ አስተማሪ ነበር። ከዛም በውጭ ጉዳይ ሚኒስቴር፣ አብዛኛውን ግን ለአንድ 10 ዓመት ያህል በኢትዮጵያ ብሔረሰቦች ኢንስቲትዩት የኢትዮጵያን ብሔረሰቦች እየዞሩ ከሚያጠኑት ቡድን ጋራ በስፋት የተሳተፍኩ ነኝ። አሁን ግን በግሌ ስለ ኢትዮጵያ ሁኔታ፣ ስለ ህገ መንግስቱ፣ ስለ ብሔረሰቦች ማንነትና ምንነት በምጠየቅበት ጊዜ እናገራለሁ። ስለ ኢትዮጵያ ብሔረሰቦች ምንነትም መጽሐፍ ጽፌያለሁ።
እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። ሰሞንኛ አነጋጋሪ ጉዳይ ነው ለዚህ ውይይት ምክንያት የሆነን የሲዳማን የክልል ጥያቄነት ተከትሎ በአሁኑ ሰዓት በሐዋሳና በደቡብ ክልል በሚገኙ ሌሎች ከተሞችና የገጠር አካባቢዎች ጭምር ግጭቶች እየታዩ ውጥረትና የጸጥታ ስጋት የሰፈነበት ሁኔታ ነው የሚታየው። እስኪ በያላችሁበት የአካባቢውንም ሆነ የአጠቃላይ የኢትዮጵያን ፖለቲካ ይዞታና የዕለት ተዕለት ሁኔታ እንደሚከታተል ሰው አሁን ያለው ሁኔታ ምን ይመስላል? እናንተ እስከ ተረዳችሁት እስከ ገባችሁ ድረስ አቶ ደጀኔ ከርሶ ልጀምር።
ይሄ የሲዳማ ህዝብ ጥያቄ የጀመረው ቆይቷል። ቅድም በመግቢያ ራሴን ሳስተዋውቅ እንዳልኩት የሲዳማ ህዝብ ጥያቄ ራስን በራስ ማስተዳደር የጀመረው በትጥቅ ትግሉ በ70ዎቹ ዓመተ ምህረት ነበረ። ከዛ በኋላ የደርግ ስርዓት ሲወገድ የሽግግሩ መንግስት አባል ድርጅት ነበረ የሲዳማ አርነት ንቅናቄ። ከዚያም በዛን ጊዜ ያው በክልል 8 ከገዲኦና ከአማሮ ጋር የሲዳማ ህዝብ በክልልነት ተደራጅቶ ነበረ የነበረው። ያንን ከ2 ዓመታት በኋላ የአቶ መለስ መንግስት ህዝቡንም ምንም ሳያማክሩ ይህንን ክልል አፍርሰው በደቡብ ክልል ውስጥ ያለ ህዝቦች ፍቃድ ስላደረጉ ይሄ የማንነት ጥያቄ በጣም ጎልቶ እየመጣ ብዙ ችግሮችን አስከትሏል። ብዙ ህዝብ ታስሯል። በዛ ተቃውሞ የሎቄ ጭፍጨፋ የሚታወስ ነው። ከዛ አልፎ እንግዲህ የአብይ መንግስት ወይንም ያሁኑ ለውጥ በሚመጣበት ጊዜ መጀመሪያ አብይ ወደ ሲዳማ አካባቢ ነው የመጡት። ህዝቡ ሌላ ጥያቄ አላቀረበም። ይህንን ለአመታት ሲንከባለል የነበረውን ጥያቄ ነው ያስቀመጡት። እሳቸውም በመልካም አይተው ይህ ጥያቄ ህገ መንግስት የሚፈቅድላችሁ ነው፣ እኔ የምቃወመው አይደለም፣ እኔ ብቻዬን ልሰጠውም የሚችል አይደለም፣ ግን ተነጋገሩና ህጉን ተከትላችሁ ነው በሚል ያንን መሰረት ይዘው ነው ይህን በክልል በዞን ምክር ቤት ሁሉ አስወስነው አምጥተው አሁን ወደ ደረስንበት ደረጃ የደረሰው እና አሁን መጨረሻ ላይ የሆነው ሁኔታ እርግጥ የመምታታት ሁኔታ ተፈጥሯል። ይሄ ጥያቄ እስከ ምርጫ ቦርድ ከደረሰ በኋላ ምንም መልስ የለም። 2-3 ህዝቡ ሰላማዊ ሰልፍ አድርጎ ጥያቄ ሲያቀርብ ምንም መልስ አልነበረም። በዚህ መካከል እንግዲህ 1 ዓመት ሲሆን በዛ አካባቢ የነበሩ ወጣቶቹም ህዝቡም እንዴት ነው የሚል በጣም ብዙ እንትን እያለ እናውጃለን የሚል ሀሳብ መጣ። ይሄ ሀሳብ እርግጥ በተወሰኑ አካባቢዎች ቢንሸራሸርም ይሄ ትንሽ ከህጉ አንጻር ትንሽ የሚያጠያይቅ ነው። እንዴት ዝም ብሎ አንድ ክልል ያለ ፌዴራል መንግስቱ ሪፈረንደምም ሳይደረግ ይሆናል የሚል ብዙ ክርክር በእኛ ውስጥም ይሆን ነበረ። ሆኖም ይሄ ሁሉ ሆኖ እያለ ያለፈው ጊዜ የደህደን ስብሰባ ዝግ ስብሰባ አድርገው ከዛ የዞኑም የክልሉም ፕሬዚደንት እዛ ሄደው ከስብሰባ እንደመጡ ጥሩ ዲል ይዘን መጥተናል። ለሲዳማ ህዝብ ደህደን ሙሉ ፍቃደኝነቱን ሰጥቷል እና በአምስት ወር ጊዜ ውስጥ ሪፈረንደም እንደሚደረግ የሚል መልካም ዜና ይዘው መጡ። በዛ ህዝብ ደስተኛ ነበር። ያው ወዲያውኑ ምርጫ ቦርድ መግለጫ ሰጠ። በአምስት ወር ይሄን አረጋለሁ አለ። እዛ ላይ ግን ወረቀቱ የደረሰኝ በህዳር ነው የሚል ነገር መጣ። ያ ትንሽ እርግጥ ግልጽ አልነበረም።
ማን ነው ይሄን ያለው?
ምርጫ ቦርድ የሚለው ደብዳቤው የደረሰኝ እኔ በህዳር 12 ነው እና ባለፈው አመት የሚባለው እኔ እሱን አላውቅም እና አምስት ወር ይቀረኛል የሚል ያንን መሰረት አድርጎ ነው በዚህ ጊዜ አዘጋጃለሁ የሚል አመጣ። እና ለኛ በአጠቃላይ ለሲዳማ ህዝብ ይሄ ነገር ማይነር ነው። በአምስት ወር ውስጥ አዘጋጃለሁ የሚል ቃል ከገባ ምርጫ ቦርድ የዞኑምና የክልሉም ፕሬዚደንት አብረው ሄደው ይሄን ነገር ዲል አድርገው እስከመጡ ከነሱም ተነጋግረናል የሚል አሹራንስ ከሰጡ ድረስ ህዝቡ በተረጋጋ መልክ ያለ በመሐከል የተወሰኑ ግሩፖች ይሄን እናውጃለን ክልል ነው የሚል ነገር አመጡ። እና በዛም የተነሳ ነው አሁን ረብሻ ሊነሳ የቻለው። የዞኑም ምክር ቤት ይህን ነገር ድክልል አላደርግም የሚል አቋሙን ግልጽ አድርጎ አምስቱን ወር እንጠብቅ የሚል ውሳኔ ነበር የወሰደው።
መልካም። አቶ ደጀኔ አንድ ጥያቄ አልመለሱልኝም። አሁን የገለጿቸው ዝርዝሮች ምክንያቶቹ ሊሆኑ ይችላሉ። በአጭሩ በሐዋሳ ከተማም ሆነ በሌሎች የተለያዩ አካባቢዎች ዛሬ ያለውን ሁኔታ እንዴት ነው የምትረዱት?
ሁኔታው እርግጥ መልካም አይደለም። በሐዋሳ አካባቢ ትልቅ ቴንሽን ነበረ። የአንድ ሰው ህይወት እንደጠፋና የመከላከያ ሰራዊት በብዛት ስለገባ ሐዋሳ ያለው ሁኔታ ትንሽ የተረጋጋ ነው የሚመስለው። ግን በዚህ በወረዳዎች በተለያዩ አካባቢዎች መጥፎ ሁኔታዎች ነው የሚታዩት። የዘረፋ አይነት ነገር፣ በተለይ አንዳንድ ወጣቶች የክልልን ጥያቄ የሚቃወሙ ግለሰቦች ናቸው በማለት በንግድ ተቃውሞዎች፣ አልፎ አልፎ ደግሞ ከሌላ አካባቢ መጡ በሚሏቸው ግለሰቦች ላይ ቤት የማቃጠል ንብረት የማውደም ይሄ እጅግ በጣም ነው እኛን ያሳዘነን። መሆንም የማይገባው ነገር ነው። ይሄ እድል ከመጣ በዛ አካባቢ ለሚኖር ህዝብ እኩል ነው የሚመጣው እንጂ በጀኔሬሽን እዛ አካባቢ የነበረን ሰው በዚህ አይነት ለይቶ አንዳንድ ሁኔታዎች ሲሆኑ እጅግ በጣም የሚያሳዝን ነው። የሲዳማም ህዝብ ይህንን አይደግፈውም። ወጣቶች፣ የተወሰኑ ኤሌመንቶችም በዚህ ሁኔታ እጃቸው ሊኖር ይችላል እና ጥያቄውንም ወደ ሌላ ዳይቨርስ ለማድረግ የሚደረግ ነገር ስለሆነ የትግሉንም ሆነ የህዝባችንን ማንነት የሚገልጽ ነገር አይደለም እና የሆነው ነገር እጅግ በጣም አሳዛኝ ነው።
መልካም። የተወሰኑ አካላት እጅም ሊኖርበት ይችላል ሁኔታውንም ወደ ሌላ ለመውሰድ ነው ያሉትን ወደኋላ ላይ ያብራሩልኛል። ወዲህ ወደ ዋሽንግተን ዲሲ ልመለስ እና አቶ ሽመልስ ልጋብዝ። አቶ ሽመልስ፣ ቀደም ሲል አቶ ደጀኔ የገለጹትን በአካባቢው የሚታዩ ውጥረት፣ በመገናኛ ብዙሃን እየተስተጋባ ያለውን ሁኔታ እርስዎ እንደተከታተሉት እንዴት ነው ያለው ይላሉ?
እሺ፣ አመሰግናለሁ። በመጀመሪያ በዚህ ሰሞኑን በተፈጠረው ግርግር ህይወታቸውን ያጡና የተጎዱ ወንድሞቻችን አሉ። ለነሱ ተሰማኝና ሀዘን ልገልጽ እወዳለሁ። ያነሳውን ጥያቄ ለመመለስ የሲዳማ ጥያቄ የነበረ አሁን ወደ ሁለተኛ ጄኔሬሽን አካባቢ የተቀበለው ጥያቄ ነው። የፍትህ፣ የነጻነት፣ የእኩልነት ጥያቄዎች ከትጥቅ ትግል ጀምሮ የመጣ ነው። ስለዚህ ይሄ ጥያቄ በጣም ኢትዮጵያ ውስጥ በጥንቃቄ መያዝ ካለባቸው አገራዊ ጥያቄዎች አንዱ ሲዳማ አካባቢ ያለው ጥያቄ ነው ብዬ አምናለሁ። እኔ በበኩሌ
ጥያቄው መሰረት አለው ካሉ በኋላ በጥንቃቄ መያዝ ያለበት ነው ብለዋል።
ምን ማለት ነው? እስኪ ያስረዱን።
እሺ፣ ራስን በራስ የማስተዳደር ክልል ሆኖ የመደራጀት ጥያቄ ኢህአዴግ ሀገሪቱን የተቆጣጠረበት ጊዜ ጀምሮ ኢቭን የሲዳማ ክልሉ ምክር ቤት ለሁለተኛ ጊዜ በሙሉ ድምፅ ያጸደቀው ውሳኔ ነው። ራስን በራስ የማስተዳደር ክልል ሆኖ በፌዴራል ውስጥ የመተዳደር ጥያቄ። ስለዚህ ይሄ ጥያቄ መጀመሪያ የተወሰነው ውሳኔ ከዚህ በፊት በነበረው በኢህአዴግ በፊት ምንም በአጠቃላይ ታፍኖ በጉልበትና እንዳውም እጅ መንሻ የሚሆን አንዳንድ ደቡብ ክልል ላይም ፌዴራል ላይም ሹመቶች እየተሰጡ አልፎ አልፎ የሎቄውን ግድያም ጨምሮ ሌሎቹንም ማየት ይቻላል እና በእነዚህ አይነት ነገሮች መቆጣጠር ተችሎ ነበር። በፊት የተወሰኑ ሰዎች የሚያቀነቅኑት አይነት ነገር አሁን ግን እየሰፋ በሁሉም አቅጣጫ በህዝቡ፣ በምሁራኑ፣ በተቃዋሚውም መንግስትም ጋር ባሉት የሲዳማ ልጆች ድጋፍ ያለው ሰፊ መሰረት ያለው ጥያቄ ነው እና ያን ነገር የመናበብ ችግር የፈጠረው ነገር ነው ይመስለኝ እና የፌዴራል መንግስት በለውጥ ላይ ስለሆነ ነገሮቹን በጥንቃቄ ለማየት የሚሞክርበት ሂደት አለ። ይሁን የሚባል ነው በተወሰነ ደረጃ። ክልሉም ደግሞ ለረጅም ጊዜ ማዕከሉ ሐዋሳ በመሆኑ ምክንያት የደቡብ አካባቢ ያሉ ሌሎችም ብሔረሰቦች አብረን የገነባ ነው አብረን ኢንቨስት ያደረግነው ነው እና ፍቺም ሲሆን በስነ ስርዓቱ ፍቺ መሆን አለበት የሚል ከፍተኛ ተቃውሞ ከሌሎችም ማህበረሰቦች የገጠመበት ሁኔታ አለና ያን በቅርበት ቁጭ ብሎ የሚያይ የፖለቲካ አይነት ውሳኔና ጥናት ትኩረት መሰጠት ነበርበት ብዬ አስባለሁ። ግን የሆነ ያለው ነገር የማስጠናት አይነት ነገር ነው። ይሄ አጥኚ ቡድን ክልል እንዲሆን ስንቱ ክልል ይሁን እንዴት ይሁን የሚለውን አጥኚው ቡድን ደግሞ ምንድነው መረጃ እንኳን ለመሰብሰብ በየዞኖቹ ሲሄድ ከፍተኛ ተቃውሞ የገጠመው ሁኔታ ነው ያለውና ስለዚህ ከዚህ በፊት በተለያየ ሹመቶች በጉልበትም አፍነውት የነበረው ነገር አሁን ህዝቡ ጮቶ በአግባቡ በሰዓቱ በወቅቱ ጥያቄው ስላልተመለሰ ወደዚህ አይነት ነገር ሄዷልና አሁን ያለው ጥያቄ እንደምታየው ሲዳማ ብቻ አይደለም። አሁን የከፋ አካባቢ እና እንደዚሁ ወላይታ አካባቢ፣ ጉራጌ አካባቢ እነዚህ እንግዲህ ሁሉም ህገ መንግስቱ በሚፈቅደው መሰረት በምክር ቤቶቻቸው በአብላጫ በሶስት አራተኛ ድምጽ ሳይሆን በሙሉ ድምጽ አጽድቀውት ያመጧቸው ጥያቄ አሁን ሲዳማ አካባቢ የሆነ ያለው ነገር ነገ ሌሎቹም ጋር መሆኑ የማይቀርበት ሁኔታ ነው ያለውና እጅግ አሳዛኝ ነገር ነው። በአጠቃላይ ከህገ መንግስቱም ስለሚመነጭ አብዛኛው ያለው ነገር ህገ መንግስቱን ማስተካከል ካልተቻለ እንደ ሀገር ከድንበር ጋር ከማንነት ጋር ራስን በራስ ከማስተዳደር ጋር ያሉት እንትኖች አሁን ነው ይሄ መጥፎ ፍሬ የግጭት ወደ ደም አፋሰስ የሚሄዱ ነገሮች እየመጡ ያሉትና እኛ እንግዲህ ኖርማሊ አብረን እንድ ላይ ተባብረን በጋራ ሆነን በቁጥር የሚያንሱት ቢሰሩ የበለጠ ጥሩ ይሆናል። የበረጠ የኢትዮጵያ ፖለቲካ ውስጥ ድምጽ የሚኖራቸዋል። ከዚህ በፊት የነበረውም የኢኮኖሚ ተጽዕኖ፣ የነጻነት፣ የእኩልነት፣ ሌሎችም የማንነት ጥያቄዎች በጋራ ጠንካራ ፖለቲካ ኃይል ቢመጣ ያን ማስፈጸም ይቻላል ማለት ነው። እና አሁን አብዛኛው እንግዲህ ከፌደራል መንግስት ነው እስከዛሬ በኢትዮጵያ ደቡብ አካባቢ ያሉ አደረጃጀቶች ሲዳማንም ጨምሮ ከማዕከላዊ መንግስት ነው እንዲሻላቸዋል እየተባለ የተሰጠውና ሁሉም ያልተሳተፈበት ምሁራኑም ህዝቡም እኔ ከዚህኛው ጋር በዚህ በልኩሉ ቢሆን ጥሩ ነው የሚል ጠለቅ ያለ ውይይትና እንደውም ተከታታይ ጥናቶች ተደረገው ባለመሆኑ እንዲህ እያደረ እየቆየ እየፈነዳ እንደዚህ ወደ አልተፈለገ ግጭት ይሄዳልና ይሄ ገና አይ ቲንክ ሲዳማ አካባቢ ያለው የመጀመሪያው ይመስለኛልና አሁን እየሰፋ የሚሄድበት ሁኔታ አለና ሰፊ የሆነ ውይይት በግልጽ ሌሎችም ካልተወያዩ ድርጅቶቻቸው ወስነው የተለያዩ እንቅስቃሴዎች ያሉበት ሁኔታ ነው ያለው የኔ እይታ።
መልካም። በቀጥታ ወደ ዶክተር ፍስሐ ልሻገር። በአቶ ደጀኔና በአቶ ሽመልስ የተሰጡትን አስተያየቶች ተከታትለዋል። ይሄ እንዲያውም ወደ ሁለተኛ ትውልድ የተሸጋገረ የቆየ ጥያቄ ነው የሚለው በአንድ ወገን፣ ሁለተኛ እነኚህ ጥያቄዎች ቀደም ሲል በአግባቡ መስተናገድ ባለመቻላቸው ለዚህ ያብቅተዋል። አሁንም ወደ ተባባሰ ብጥብጥ እንዳያመሩ ሰፊ ህዝብ ያሳተፈው ውይይት ያስፈልጋቸዋል ነው ያሉት። በትይዩ ታዲያ የምርጫ ቦርድ አቶ ደጀኔ ቆይቷል መልስ አልሰጠም ይበሉ እንጂ መጨረሻ ላይ እሳቸውም የተሰጠውን ምላሽ ማስረግጠዋል። የምርጫ ቦርድ በህዝበ ውሳኔ እንዲፈጸም፣ ኢትዮጵያ ሰብአዊ መብቶች ኮሚሽን ደግሞ በበኩሉ በሰላማዊና በህጋዊ መንገድ እንዲከናወን የሚል መግለጫዎች ወጥተዋል። እነኚህንም ይዘው የነበረውንም መሰረት በተለይ በጥናቱ ላይ ትኩረት እንዳደረገና ቀደም ካለው ጊዜ ጀምሮ እንደተከታተለ ሰው ለህትመት የሚበቃ ስራም የሰሩ ኖት መጽሐፍም ማሳተመዋልና እንዴት ነው አጠቃላይ ሁኔታ ዛሬ ካለበት ይዞታ ጋር የሚመለከቱት?
እሺ፣ ድሉም በማግኘቴ በጣም አመሰግናለሁ። እኔ የምናገረው እንግዲህ ስለ ሲዳማ ህዝብ ማንነትና ምንነት በጥናት ላይ የተመሰረተ መሆኑን ለማስረገጥ ወዳለሁ። እንደው አጠር ባለመልኩ ለአድማጮች ሲዳማ ብሔረሰቡ በሰሜን፣ በምዕራብ፣ በደቡብ ኦሮሞን ያዋስናል። በምዕራብ ወላይታን፣ ቡርጂና ጌዲዮን ያጎራብታል። የሲዳማ ህዝብ በቋንቋ በኩል በሁለተኛ ደረጃ አማርኛን፣ ከምባተኛን፣ ሀዲያንና ተሞንዱ ትግርኛም የሚናገሩ አሉ። ይህን ካልኩ አሁን ሁለት ነገሮች ላንሳ። የብሔረሰብ ኢንስቲቱት የሲዳማን ህዝብ ታሪኩን፣ ባህሉን፣ ቋንቋውን፣ ብዛቱን መሰረት በማድረግ ክልል አድርጎታል። በፊት ግዛት ነበር፣ እኛ ግን በክልል ደረጃ። ክልል ስንል እንግዲህ የራሱ ምክር ቤት ያለው በውስጡ ያሉ ብሔረሰቦች ደግሞ ለምሳሌ እንደ ጌዲዮ፣ እንደ ወላይታ የመሳሰሉት ያሉበት አካባቢ የራሳቸው መማክርት ይኖራል። መብታቸው በህግ የተጠበቀ ሆኖ ውክልናቸውም ደግሞ በመሀል ሲዳማ ላለው ምክር ቤት ተወካይነት ኖሯቸው በስምምነት የሚኖሩበት ነው የተቀየሰው። ግን ይህንን ጥናት ስናጠና ዝም ብለን አይደለም ማለት፣ ብሔረሰቡ በታሪክ ስናይ የአመራር ልምድ አለው። ለምሳሌ ያህል በሎዋ የሚባል ስርዓት እንደነበረው ነው። ለምሳሌ ያህል ይሄንን የምናገረው ህብረተሰቡ እንዲያውቀው ያህል ነው። ምክንያቱም ብዙ ውዥንብር አለ። ይሄ እንግዲህ ትንሽ ከገዳ ስርዓት ጋራ ይቀራረባል። የሚከበረውም በየ40 ዓመቱ እንደሆነ ተገንዝበናል። ይሄ እንግዲህ በታሪክ የሲዳማ ህዝብ ይሄንን ሲመስል አሁን ግጭቱ ለኔ የህዝብ ለህዝብ ነው ወይንስ የፖለቲከኞች የሚለው ያሳስበኛል። በእኔ አመለካከት ኢህአዴግ ተሳስቷል። ስህተቱ ምንድን ነው? እነዛን ሁሉ ታሪክ ያላቸው ብሔረሰቦች አንድ ላይ ጨፍልቆ ደቡብ ናችሁ ማለቱ ትንሽ አዳጋች ነው። የቋንቋ ልዩነት አለ፣ የታሪክ ልዩነት አለ፣ የአስተሳሰብ ስነ ልቦናይ ከሁሉም በላይ ደግሞ ለአስተዳደርም እንኳ አመቺ ባልሆኑበት ሁኔታ ነው። ስለዚህ የሲዳማ ጥያቄ ለኔ ሌጂትሜት ነው፣ መሰረት አለው። መሰረቱ እንዴት ነው? በታሪክም ቢሆን ይሄ ራሱን ሲመራ የነበረ ህዝብ ነው። ግን ሲዳማ ብቻ አይደለም እንዳልኩት፣ በውስጡ በቁጥር አነስተኛ የሆኑ ብሔረሰቦችም እንዳሉ ነው።
መልካም። ቀደም ብሎ እንደተገለጸው በሰላማዊና በህጋዊ መንገድ ይፈጸም የሚለው ካለ የህጋዊና ሰላማዊ መንገድ ምንድን ነው የሚለውን መመልከት ይጋብዛል። በሌላ በኩል የህዝብ ጥያቄ መሆኑን ሶስታችሁም ያስረገጣችሁት ለረጅም ጊዜ የዘለቀ ጥያቄ ሆኖ እንዴት ይፈታ የሚለው ላይ ግን አንዳንድ ሀሳቦች ብትፈነጥቁ። አቶ ደጀኔ፣ አንደኛ ዛሬ እየተካሄደ ያለው ህገ ወጥነት የሚታይበት የተፈለገውን በአግባቡ በህጋዊ መንገድ ዳር እንዳይደርስ አሁን የሚካሄደው የብጥብጥ አይነት እንቅስቃሴ ማን እንደሆነ በህግ ተጣርቶ ኃላፊነት መወሰድ የለበትም ወይ? በመንግስቱስ በኩል ይሄንን በምን መልኩ ነው መያዝ ያለበት? አሁን ባለበት ሁኔታም የጸጥታና አካባቢ ሰዎች ላይ የሚደርሰው ቤት መቃጠልን የሰው ህይወት ማጥፋትን የመሰለ አደጋ ኃላፊነት መወሰድ አለበት እና መንግስት ይሄን እንዴት ነው መያዝ ያለበት?
አድማጮች፣ ውይይቱ አላበቃም። ተከታዩን በመጪው ሳምንት መጀመሪያ እናቀርባለን። ለአሁኑ ግን እንግዶቼን የቀድሞውን የሲዳማ አርነት ንቅናቄ ምስራች አባል አቶ ደጀኔ ወልደ አማኑኤልን፣ የደቡብ አረንጓዴ ኮከቦች ህብረት ሊቀመንበር አቶ ሽመለስ ኪታንቸውንና የቀድሞው የብሔረሰቦች ጥናት ተቋም ባለሙያና የቀድሞ የአዲስ አበባ ዩኒቨርሲቲ የማህበረሰብ ጥናቶች መምህሩን ዶክተር ፍስሐ አስፋውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።